የእሷ ድምፅ የእሷ ድምፅ የሬዲዮ ፕሮግራም በኢትዮጵያ የሲቪል ማኅበራት ድርጅቶች ኅብረት ለምርጫ እየተዘጋጀ በዚህ የሳምንቱ ማክሰኞ ከምሽቱ 3:10 እስከ 3:40 ወደ እናንተ የሚደርስ የ30 ደቂቃ የሬዲዮ ፕሮግራም ነው። ፕሮግራሙ ከኔዘርላንድ ኢንስቲትዩት ፎር መልቲ ፓርቲ ዴሞክራሲ ጋር በመተባበር ከአውሮፓ ኅብረት በተገኘ የገንዘብ ድጋፍ እየተዘጋጀ ወደ እናንተ ይቀርባል። ይህ ፕሮግራም የሴቶችና የልጃገረዶችን የፖለቲካ ተሳትፎ እንዲሁም ውሳኔ ሰጭነትን ለማጠናከር ይሰራል። የእሷ ድምፅ
ሰሞኑን ወደ ኢትዮጵያ የተመለሰችው ፀሐይ አውሮፕላንን በተመለከተ በርካታ ሚዲያዎች ሰፋ ያለ ዘገባ ሰርተውላታል። አውሮፕላኗ በስማቸው የተሰየመችውን ልዕልት ፀሐይ ኃይለ ሥላሴን በተመለከተም በመጠኑም ቢሆን በማህበራዊ ሚዲያዎች ላይም ሆነ በሌሎች የመገናኛ ብዙሃን ስለ ታሪካቸው ተጽፎ ሲተረክም አይቻለሁ፣ አድምጫለሁም። እኔ ደግሞ ለየሷ ድምጽ ቤተሰቦች ስለ ልዕልቲቷ ጥቂት ልበላችሁ። ልዕልት ፀሐይ በወሊድ ምክንያት ገና በለጋ እድሜያቸው መሞታቸው በዘመኑ ወላጆቻቸውን ብቻ ሳይሆን ብዙዎችን ያሳዘነ ነበር። እንግሊዝ ሀገር ነርስነትን ተምረው አገራቸው ተመልሰው ወገናቸውን በሕክምና ለማገልገል ህልም የነበራቸው የንጉሱ ልጅ በወሊድ ምክንያት ሲሞቱ የሌሎች ኢትዮጵያውያን ሴቶች እጣ ፈንታ ምን እንደነበር መገመት አይከብደንም። ነገሩ እንኳን በዛን ጊዜ ይቅርና ዛሬም ድረስ በወሊድ ምክንያት በርካታ ሴቶች 9 ወር ሙሉ የተሸከሙትን ሳያዩት ያሸለቡበት ክፉ አጋጣሚ ቤት ይቁጠረው እያልኩኝ ቀደም ብዬ ወደ ተነሳውበት ወደ ልዕልቲቱ ታሪክ ልመልሳችሁ ነው። የሚገርመው የልዕልት ፀሐይ እህት ልዕልት ዘነበወርቅም እንዲሁ በወሊድ ምክንያት ነው የሞቱት። ልዕልት ፀሐይ በሞቱ ጊዜ ከባለቤታቸው ከጀነራል አብይ አበበ ጋር ወለጋ ይኖሩ ነበርና አስክሬናቸው ወደ አዲስ አበባ መጥቶ ስለተቀበረ ምዕራብን ወይም ደግሞ ወለጋን እና ደግሞ ምስራቅን ወይም አዲስ አበባን አጣቅሶ የሚከተለው የለቅሶ ግጥም ተገጥሞላቸው ነበር። የምስራቅ ንጉስ ልጅ አመለ ሸጋዋ ጥንትም በምዕራብ ነው ፀሐይ መጥለቂያዋ። በምዕራብ ጠለቀች ለመፈጸም ህግ መጣች ወደ ምስራቅ አባት ልትፈልግ። ስንል ታበራለች ገና ትደምቃለች ምን ነው በኩለ ቀን ፀሐይ ትጠልቃለች። እንዴት ከርማችኋል ውድ የእሷ ድምፅ የሬዲዮ ፕሮግራም አድማጮች? ዛሬም የእሷ ድምፅን ይዘን በሰዓታችን ተገናኝተናል። በነገራችን ላይ ሴቶች በማህበረሰቡ የባህል ተጽዕኖ ከሚደርስባቸው የከፋ ጭቆና ባሻገር ተፈጥሮም ለሴቶች ልጆች መሰናክል የምትሆንበት አጋጣሚ ተቆጥሮ አያልቅም። ለምሳሌ ቀደም ብለን እንዳነሳናቸው እንደ ልዕልት ፀሐይ በርካታ ሴቶች ትውልድን ለማስቀጠል እነሱ ግን አሸልበዋል። ከትምህርት ገበታቸው የተሰናበቱትን፣ ያለሙትን ግብ ሳያሳኩ በጅምር የቀሩትን ሴቶች ደግሞ ቆጥረን አንዘልቀውም። ለዛም ነው ለሴቶች መብት እኩልነትና እኩል እድል የሚሞግቱ በርካታ ተሟጋቾች፣ ግለሰቦች፣ ድርጅቶችና ተቋማት መፈጠራቸው። የሴቶች እኩል የሆነ ተሳትፎን ለማምጣት ሌት ተቀን እየተጉና እየሞገቱም የሚገኙት የተፈጥሮ እንዳለ ሆኖ ማህበረሰቡ የሚፈጥራቸው ተጽዕኖዎች ግን መታረም እንዲሁም በካሳም ጭምር መደገፍ እንዳለባቸው እነዚህ የሴቶች መብት ተሟጋቾች ሁሌም የሚያነሱት እውነታ ነው። ለምሳሌ ትምህርት ለሴት ልጅ ጭራሽ የማያስፈልግና ሴት ተምራ የምታመጣው የምትፈጥረው ነገር እንደሌለ አድርጎ መመልከት የማህበረሰባችን አንዱ የተሳሳተ አመለካከት ነው። አሁን በብዙ ግለሰቦችና ተቋማት ትጋትና ጥረት ሴትን ልጅ ከወንዶቹ እኩል ፊደል እንድትቆጥር ወደ ትምህርት ቤት ብንልካትም በቤት ውስጥ በገዛ ቤተሰቦቿና የቅርብ ሰዎቿ የሚደርስባት የየትም አትደርሽም አመለካከት፣ ከዛም ከቤት ወጥታ ትምህርት ገበታዋ ላይ እስከምትገኝ በየመንገዱ የሚደርስባት ጉንተላና ጫና በቀላል የሚታለፍ አይደለም። በየመንገዱ የሚደርስባትን ፈተና ተቋቁማ ትምህርት ቤትም ስትደርስ መልካም መምህራን የመኖራቸውን ያህል መማሯን ዋጋ የማይሰጡ የማህበረሰቡን አመለካከት በትምህርት ቤት ውስጥም የሚያንጸባርቁ የእውቀት አባቶችም አይጠፉም። ወንድ ጓደኞቿን ቢሆኑ ለእሷ የትምህርት ጉዞ እንቅፋት የሚሆኑበት አጋጣሚ ተቆጥሮ አያልቅም። ውድ የእሷ ድምፅ ቤተሰቦች በርካታ እንቅፋቶችን ተቋቁማ ወደ ትምህርት ገበታ የመጣቸዋንም ሆነ ከቤት ያልወጣቸዋን ሴት የማበረታታት የማገዝና መስመር የማስያዝ የማብቃት ኃላፊነት የኔም ያንተም ያንችም የሁላችንም ድርሻ ነውና ለሴት ልጅ ትምህርትና ስኬት በጋራ እንስራ የዛሬው የእሷ ድምፅ መልእክታችን ነው። ዛሬ የሴት ልጅ ትምህርትን በተመለከተ በየእሷ ድምፅ እንወያያለን። እናንተ ሀሳብ አስተያየታችሁን እየሰጣችሁን እስከ ምሽቱ 3:40 አብረን እንቆያለን። የስልክ መስመራችን 0977 11 0077 ነው። ደውሉ፣ አጭር የጽሑፍ መልእክትም ላኩ። ዛሬ በየሷ ድምጽ የሬዲዮ ፕሮግራም በሴት ልጆች ትምህርት ዙሪያ ከአድማጮቻችን ጋር እንወያያለን። እንግዳም እንጋብዛለን። ፕሮግራማችንን በሙዚቃ ጀምረናል። የዛሬዎቹን ዝግጅቶቻችንን ወደ እናንተ ከማድረሳችን በፊት ባለፈው ሳምንት ካሰማናችሁ መካከል የተወሰነውን ላስደምጣችሁ።
ወይ ለረሃብ ወይ ለጦርነት ወይ ለተሰደዱ ሰዎች ይሄንን መደገፍ ነው። ቀጥታ ሰብአዊ እርዳታ ላይ የሚደረጉ ድጋፎች ላይ ነው ሰዎችን የምታገኛቸው።
በዚህ ሳምንትም ካሰናዳንላችሁ መካከል
ጠቅላይ ቢሮ አትገቢ ለምንድን ነው ግዜሽን የሚያባክንብሽ? ይልቅ መስፋቱን መፍተሉን የቤት ባልትናውን ብትማሪ ጥሩ ነው ትለኛለች የብቻዬ።
ሴቶች ከተፈጠሩ እጪ የሆነውንና በማህበረሰቡ አመለካከትና የባህል ተጽኖ እየደረሰባቸው ያለውን መድሎና የጾታ ኢፍታዊነት ለመጠየቅና ይገባኛል ለማለት በቅድሚያ መማር ያስፈልጋቸዋልና ለሴት ልጆቻችን ከወንዶቹ አቻዎቻቸው እኩል የመማር መብትንና እድልን እንስጣቸው። ከዚህም ባሻገር በርካታ እንቅፋቶችን ተቋቁማ ወደ ትምህርት ገበታ የመጣቸዋንም ሆነ ከቤት ያለውጣቸዋን ሴት የማበረታታትና የማገዝ እንዲሁም መስመር የማስያዝ የማብቃት ኃላፊነቱ የኔም ያንተም ያንቺም የሁላችንም ድርሻ ነውና ለሴት ልጅ ትምህርት እንዲሁም ስኬት በጋራ እንስራ የዛሬው መልእክታችን እንደሆነ ደግሜ ላስታውሳችሁ። የሚጠይቅ የበቃና የነቃ ማህበረሰብን ለመፍጠር ትምህርት ወሳኝ ነው። ሴት ልጅ ማስተማር ደግሞ ማህበረሰብን ማስተማር ነው የሚል ሁሌም ደጋግመን የምንሰማው እውነት አለ። የተለያዩ ሰዎች ሴትን ልጅ በማስተማሩ ረገድ ያላቸው አመለካከት ምን ይሆን ብለን ዞር ብለን ጠይቀናል። እስኪ ያገኘነው ምላሽ በጋራ እንስማው።
ሴቶችን ማስተማር ብዙ ጥቅሞች አሉት። ራሳቸውን ችለው እንዲኖሩ፣ ጥገኛ እንዳይሆኑ፣ በዛውም ደግሞ የተለያዩ ቼኖችን ፈጥረው የተለያዩ ስራዎችን እንዲሰሩ ያው ትምህርት ያግዛቸዋል፣ ይጠቅማቸዋል ብዬ አስባለሁ።
የሴት ልጅ መማር ዋናው አስፈላጊነቱ እንግዲህ ሰው ካልተማር አያውቅም ካላወቀ ደግሞ ስራ መስራት አይችልም በጎነትንም ቅንነትንም በተቃራኒው ደግሞ ክፋትንም የሚማራለ ነገር ግን እኛ አሁን በጎነቱን ብናነሳ ቅንነቱን ብናነሳ መልካምነቱን ብናነሳ እነዚህ ሁሉ ከመማር የሚገኙ ናቸው ሰው መልካም ማድረግን በብዙ መንገድ ይማራል እኛ ምናልባት መማርን ስናስብ በትምርት ገበታ ቁጭ ብሎ መማርን ይሆን ይችላል ነገር ግን ትልቁ ትምርት ቤት ከቤተሰብ ነው የሚጀምረውና ልጆች የወላጆቻቸው ተማሪዎች ናቸው ወላጆች ደግሞ የልጆች አስተማሪ ናቸው የሴት ልጅ መማር ለአንድ ሀገር እድገት ለአንድ ሀገር ስልጣኔ ለአንድ ሀገር መሰረት የሚጥል ነውና በአጠቃላይ ሀገር እንደ ሀገር ህዝብ እንደ ህዝብ በመልካምነት በእድገት ጎዳና ላይ እንዲሰማራ ቀዳሚዋ ሴት ልጅ መማሯ ነው ምክንያቱም ትምህርት ቀደም ይያለው ከቤት ነው የሚጀምረው ከቤተሰብ ነው የሚጀምረው ወላጆች ልጆቻቸውን በማስተማር ውስጥ ስለሆነ የሚያልፉት ልጅን ቀርጾ ማሳደግ ለአንድ ሀገር ትልቅ ተስፋ ነው ስለዚህ የሴቶች መማር የሴቶች በእውቀት ጎዳና ማለፍ የሴቶች በእውቀት መበልጸግና በእውቀት ከፍ ማለት ለሀገር እድገት ትልቁ መሰረት ይይዛል ብዬ አስባለሁ
ሴቶችን ማስተማር ብዙ ጥቅም አለው አንደኛ ሴት እናት ናት እህት ናት ትዳር ናት በፊት ወላጆች ሴት እንደበታች ከቤት የቤት ባለትዳርና ከቤት መውጣት እንደሌለባት አድርገው ነው የሚያስቡት። በአሁን ጊዜ ግን ደስ የለም ሴት ተምራ የተሻለ ደረጃ ደርሳ አገርን መምራት ፖለቲካ ላይም ህክምና ላይም ማንኛውም ወንድ የሚሰራውን ስራ ከወንድ እኩል እንደምትሰራ ብቃትና ችሎታ አላት። በቀላሉ እንኳን በትዳር ላይ ሴት አንድ ሳምንት ቤት ውስጥ ባትኖር ቤቱም ልጆቹም ትዳሯም ሁሉ ነገር ያለ ሴት ሁሉ ነገር ሊሆን ይችላል ብለን አናስብም ይበልጥ አሁን በሰለጠነው ዘመን አገር መምራት የምትችልናት እና የሁለት ሴት ልጆች እናት ነኝ በጣም ደስተኛ ነኝ ሴት ልጆቼን የበለጠ የተሻለ ደረጃ እንዲደርሱ በጣም አርጌ ደክሜ ምን ብዬም እንደሚደርሱ ምርግጠኛ ነኝም ጎበዝም ናቸው
ሴቶች እንግዲህ የማህበረሰባችን ግማሽ አካልና ዋና አካሎች ናቸው ስለዚህ እነሱን ሳናስተምር ስለ ሀገር እድገትም ስለ ማህበረሰብ እድገትም ማሰብ አስቸጋሪ ነው የሚሆነው ስለዚህ ሴት ልጆች የግድ መማር አለባቸው የተሻለ ዜጋ መሆን አለባቸው በተለያየ አማራር ሰጭነት ቦታ ላይ መገኘት አለባቸው ውሳኔ መስጠት የሚችሉ መሆን አለባቸው ለዚህ ደግሞ የግድ መማር አለባቸውና በርትተን ማስተማር ግድ ይለናል
ለቤትም ለሀገርም ለሁሉም ጠቃሚ ናት ሴት ልጅ ከተማረች ከወንዶች ኩሎና ለመስራት ይጠቅማታል በራሷ ለመተማመን ይጠቅማታል ከተማረች ወደፊት ላይ ለራሷም ለትዳሯም ለልጆቿም ለሁሉም ጠቃሚ ትሆናለች ካልተማረች ያው ጥገኛ ነው የምትሆነው የሁሉም ታዛዥውና በቤት ውስጥ ነው የምትቀረው ስለዚህ ሴት ልጅ መማር የግድ ያስፈልጋታል
በህፃናት መብቶች ስምምነት መሰረት ትምህርት የልጆች መብት ነው የወንዶችም የሴቶችም ስለዚህ ወላጆች ልጆቻቸውን ማስተማር አማራጭ ሳይሆን ግዴታ መሆኑን መገንዘብ ግድ ይለናል ማለት ነው። ግማሹን የማህበረሰባችንን ክፍል ደግሞ ማስተማር ካልቻልን እንደ ቤተሰብ እንደ ማህበረሰብ እንደ ሀገርም ጭምር ኪሳራ ላይ ነን ማለት ነው። የተሻሻለ ቤተሰብ ማህበረሰብና ሀገር እንዲኖርን ሴት ልጅ ማስተማራችን አማራጭ የሌለው ግዴታችን ነው። በነገራችን ላይ ሴቶች ልጆቻቸውን አስተምረው ለሌሎች ምሳሌ ሆኑ ቤተሰቦች በርካታ ናቸው። መነሻቸው እጅግ አድካሚና አስቸጋሪ ቢሆንም መጨረሻቸው ግን ከቤተሰብ አልፎ ማህበረሰብን የሚያኮራ ሲሆን ከተለያዩ ሰዎች ተሞክሮ አይተናል። ዛሬ በትምህርት ላይ በተለይ ደግሞ በሴት ልጆች ትምህርት ላይ ትርጉም ያለው ስራ እየሰሩ አንጋፋ እንግዳሉኝ። ለሴት ልጆች ትምህርት ደንታ ከመይሰጥ ማህበረሰብ ተፈጥረው እንዴት አሁን ያሉበት ቦታ እንደደረሱ ከራሳቸው አንደበት እንሰማለን። እንግዳችን ራሳቸውን በማስተዋወቅ የህይወት ውጣ ውረዳቸውንና ልምዳቸውን ያካፍሉናል።
ስሜ ዘውዲያ በጋዚማም ይባላል። የተወለድኩት ኩታበር ወረዳም ይባላል አካባቢ ነው። ስድስተኛ ክፍል ላይ ገርልስ ክርስቲያን አካዳሚ የሚባለው አሁን ያብዮት ክርስ ሃይ ስኩል ማለት ነው። የሱዳን ኢንተሪየር ሚሽን የልጃገረዶች አዳሪና ተመላላሽ ትምህርት ቤት ነበር። ከስድስተኛ እስከ 12ኛ ክፍል የተማርኩት እዛ ነው። ከዛ በኋላ 10ኛ ክፍል ላይ ያለሁኝ የመጽሐፍ ቅዱስ የእስራኤል ኤምባሲና የኢትዮጵያ መንፈሳዊ ኮሌጅ በጋራ ያዘጋጁትን ውድድር በማሸነፍ ወደ እስራኤል ሀገር ሄጄ የ22ኛው የእስራኤል መንግስት ምስረታ በዓልን ለማክበር ከተአደሙት እንግዶችም አንዷ ነበርኩኝ። እዛ ደግሞ የዓለም አቀፍ የሆነ 25 ሀገሮች የተሳተፉበት እንዲሁ የመጽሐፍ ቅዱስ ውድድር ነበር። እዛም ኢትዮጵያን በመወከል አምስተኛ ወጥቼ ነበር። ልክ 12ኛ ክፍል እንደጨረስኩኝ በሚሲዮኖቹ አማካኝነት ወደ አሜሪካን ሀገር ስኮላርሺፕ አገኘሁ። ሶሻል ሳይንስ እና ማስ ኮሙኒኬሽን ቢኤ ዲግሪን አገኘሁ። ከዛ በኋላ ደግሞ ካሊፎርኒያ ስቴት ዩኒቨርሲቲ በትምህርት አስተዳደር የማስተርስ ዲግሪን አገኘሁ እና የመጀመሪያ ልጅንም ነፍሰ ጡር ሲሆን ወደ ሀገሬ መጣሁ። ቀይ ሽብር ጊዜ ነበረ። ወቅቱ ከአሜሪካ በተለይ ለሚመጡ ምሁራን የሚመች ጊዜ አልነበረም። ብዙ ሰዎችም መክረውኝ ነበረ፣ ልጅሽን ባይሆን እዚሁ ልጅና የአሜሪካ ዜግነት ካገኘ በኋላ ሂጂ የሚል ሁሉ ምክር ተሰጥቶኝ ነበር። አይ እኔ መቼም በመድር ላይ የምሰጠው በጣም ዋጋ ያለው ስጦታ ቢኖር ዜግነቴን ነው። ስለዚህ ዜግነት ለመለወጥ አልቆይም ብዬ መጥቼ ጋንዲ ሆስፒታል ወለድኩት የመጀመሪያ ልጄን። እንደመጣሁኝ ትምህርት ሚኒስቴር ማስ ሚዲያ ነው የተቀጠርኩት። ከዛ በኋላ የተቀናጀ የቤተሰብ ትምህርት አገልግሎት የሚባል አይንጁ ውስጥ ገብቼ በስራ አስኪያጅነት ለስድስት አመት ሰርቻለሁ። ከዛ በኋላ ግን ዩኒሴፍ ገብቼ በኃላፊነት ጡረታ እስከምወጣበት ቀን ድረስ ሰርቻለሁ። ባለትዳር ነበርኩ። አሁን ባለቤቴ በህይወት የለም። 3 ወንዶችና አንድ ሴት ልጅ ወልጃለሁ። ሁሉም ትዳር ይዘዋል፣ ወልደዋል።
የተነሱበት ቦታ አሁንም ድረስ ለሴቶች በጣም አስቸጋሪ የሆነ ቦታ ነው እና ከዛ ተነስቶ አሁን የደረሱበት ቦታ ለመድረስ እንደው ምን ያህል ትግልን አሳልፈዋል?
ቤታችን ማንም ትምህርት ቤት ባልሄደበት ጊዜ አባቴ በእኔ ትምህርት ተማምኖ አስገባኝ ትምህርት ቤት። እንደውም አንድ ጊዜ አስተማሪ ገርፎኝ በዛ የተነሳ ትቼ ወጥቼ ቀጥታ አንጠልጥሎ ነው ይዞኝ ሄደው እና እኔ ክንዴን ሳልንተራስ የእኔ ልጅማ ከትምህርት አትቀርም ነበር ያለው። ቤተሰቦቻችንም ምንድን ነው የታየህ ነገር አበድክ እንዴ? ሴት ልጅ እኮ ከቤት ከወጣች ባለጌ ነው የምትሆነው። ከቤተሰባችን ደግሞ የተማረ የለም። ይልቅስ ጥሩ አማች ብታመጣልን ምን አለበት ሲሉት፣ እስካሁን ድረስ በውስጤ የተቀመጠው የልጄ መዳረሻ ይታየኛል ይላል። ከወንዶቹ ሁሉ ትበልጣለች። ለጦቢያ የምትተርፍ ልጅ ናት። አንደኛ በምወጣበት ጊዜ ሁሉ በባህላችን ሸማኔ ቤት ሂዶ አያሰራም ወንድ፣ ሴት ናት የምትሄደው። እሱ ግን ሂዶ መርጦ ልብስ ያሰፋልኝ ነበረ። እናቴ ራሷ ዝም ብሎ ነው እኮ አባትሽ ትምህርት ቤት ያስገባሽ፣ ጠቅላይ ቢሮ አትገቢ፣ ለምንድን ነው ጊዜሽን የሚያባክንብሽ? ይልቅ መስፋቱን መፍተሉን የቤት ባልትናውን ብትማሪ ጥሩ ነው ትለኛለች። የብቻዬ እሱ ፊት አትናገርም፣ ትፈራዋለች። እድለኛ ሆኜ ደግሞ እናትና አባቴን እንደምፈልገው ተንከባክቤ ልጆችን ሁሉ አውቀው በቅርብ ነው የሞቱት። እንደገና ደግሞ ወንድሞችንና እህቶችን አሜሪካን ሀገርም እያለሁ ለአባቴም ገንዘብ እየላኩለት ሁሉም ልጆች ለመማር በቅተዋል እና አሁን የመሀይም ገበሬ ቤተሰብ የነበር ነው። ከልጆቹ ፒኤችዲ ያለው አለ፣ ማስተርስ አብዛኞቹ አላቸው። አሁን የምሁር ቤተሰብ ተብሎ ነው በዛ በሀገራችን የምንጠራው እና ለዛ ደግሞ መንስኤ ስላደረገኝ በጣም ነው ደስ የሚለኛል።
በትምህርት ሂደቱ ውስጥ የመጨረሻው በቃ ተስፋ የቆረጥኩበት ጊዜ ነው፣ ትምህርት ለኔ አያዋጣኝም ያሉበትን ጊዜ እስቲ የሚያስታውሱኝ ከሆነ?
የመጽሐፍ ቅዱስ ውድድር ልገባ በሬዲዮ ሰምቼ ነው። ዳይሬክተራችን አሜሪካዊት ነበረች። አሜሪካዊት እንግዲህ እዙ ላይ አስምሩበት፣ ከትምህርት ሀገር የመጣ ሰው ማለት ነው። እንደዚህ በሬዲዮ ሰምቻለሁ፣ ሂጅ መመዝገብ እፈልጋለሁ፣ ፍቃድ ስጭኝ አልኳት ዳይሬክተሯን። አንቺ ነው ያለች። አዎን ያልኳት። ይሄ እኮ ብዙ የተማሩ ወንዶች ሁሉ የሚሳተፉበት ነው አለች። ይሳተፉ፣ እኔም እሞክራለሁ እነሱም ይሞክራሉ አልኳት። ከት ብላ ስቃ፣ ስታልፊ ወደ እስራኤል ሀገር ለመሄድ ሻንጣሽን እኔ እገዛልሻለሁ አለችኝ። ስታሾፍብኝ ማለት ነው። ግን ፈቀደችልኝ፣ ሂጄ ተመዘገብኩ። የመጀመሪያ ቀን ሲሄድ 319 ነበር። አብዛኞቹ ከመንፈሳዊ ኮሌጅ እና ከሃይማኖት ተቋማት የመጡ ናቸው። ሴት እኔ ብቻ ነበርኩ። የሚገርምሽ ነገር ሁሉም እንደዛ ያስባል ማለት ነው። እንዴት እንዳዩኝ አታውቂም። ምን ልሰራ ለቦታው እዚህ የመጣች ብለው ሁሉም ሰርተው ውጥት ውጥት ሲሉ እኔ ገና አልጨረስኩም። ትቸው ልወጣልኩና አይ ሳልጨርስማ አልወጣ። አሁንም አባቴን አስተውሷል። ቢበላሽም ጨርሽው የጀመርሽውን ይለኛል ሁልጊዜ። ቢበላሽም ጨርሰዋለሁ ብዬ ጨርሼ ወጣ። ይሄ ቅዳሜ ቀን ነበር። ሐሙስ ለስልክ ተደወለ ትምህርት ቤቴ ለዳይሬክተሯ። እናንተ ትምህርት ቤት የምትማር ተማሪ ዘውዲያ በጋዝ የምትባል 68 ሰዎች ሾርት ሊስት ስላደረግን ቅዳሜ ሁለተኛ የጽሑፍ ፈተና ስላለ ትምጣ ተባለ። እየሮጠች መጣ። እንደ ፎከርሽው እኮ ተጠራሽ አለችኝ። ደግሞ እኔ እስራኤል ሀገር እሄዳለሁ ሻንጣውንም ትገዣለሽ አልኳት። ሳቀችብኝ። ከዛ 68ታችን ደግሞ ሰራን። አሁንም መጨረሻ ነው የወጣሁት። ይገርምሻል ግን ቢበላሽም ጨርሽው ብሎኛል አባቴ። ጨርሰዋለሁ እያልኩ በውስጤ ነው የጨረስኩት። ሶስተኛ ጊዜ ስልክ ተደወለ። ከ68ቱ 5 ሰዎች የመጨረሻ የቃል ፈተና በኢትዮጵያ ሬዲዮ እና ቴሌቪዥን የሚቀረጽ ስለተዘጋጀ ለዛ እሷም ከ5ቱ አንዱ ናት ተባለ። ልታምን አልቻለችም። የክፍሏ ልጆች በሙሉ እንግዶቹ ነው ተጠርተዋል። እናንተም ተጠርታችኋል። የእስራኤል ኤምባሲ የመንፈሳዊ ኮሌጅ አመራሮችና ሌሎችም ይገኛሉ ተባለ። እንደውም የብቻ የክፍል ተሰጠኝ። እስከዛ ቀን ድረስ ከክፍልም ሁሉ በቃ ቅሪ ግድ የለም ተባልኩ። እንዳጠና ማለት ነው። ምግቤ ሁሉ ክፍሌ ይመጣልኝ ጀመር። ቴሌቪዥን በህይወቴ አይቼ አላቅም። መብራቱን ሁሉ አይቼ አላቅም። ግን አንዱ አስተማሪ ምን ይለኝ ነበር፣ 1 ደቂቃ ቀረሽ ቢሉ እንዳታቋርጪ፣ እንዲህ ሰዓቱን ይይዝና አየሽው ምን ያህል 1 ደቂቃ 60 ሰከንድ ነው፣ ረጅም ነው፣ ብዙ መመለስ ትችያለሽ። እዛ ስንወዳደር እኔ 1ኛ ወጣሁ። 2ኛ የወጣውን በ15 ነጥብ ነው የበለጥኩት እና የመንፈሳዊ ኮሌጅ 4ኛ ዓመት ተማሪ ነው። የእስራኤል መንግስት ምስረታ የ22ኛው ዓመት እንደ ነገ ሊሆን የነጻነት ቀናቸው እንደ ዛሬ ምሽት ማለት ነው። የመጀመሪያው የእስራኤል አባት የሚባለው ጠቅላይ ሚኒስቴር ዴቪድ ቤንጎሪዮን ቸር የሚያደርጉት 25 የዓለም ሀገሮች የተሳተፉበት ውድድር ላይ መቀመጥ ቻልኩ ማለት ነው። እና ሰንደቅ ዓላማችን እንደዚህ ቁጭ ሲል እንዲህ አይቼ እኔ ዘውዴ እኮ ኢትዮጵያን ወከልኩ፣ አባቴ ለኢትዮጵያም ትተርፋለች ብሎኝ ነበረ ብዬ እንዴት ልቤ እንደተደሰተ አታውቂም። እና ተስፋ የቆረጥኩበት የትምህርት ቤታችን ዳይሬክተር አንቺ ስትለኝ ነው። ብዙ ጊዜ ሴቶች ልጆች አንቺ የምንባልባቸው ሁኔታዎች ብዙ ናቸው፣ አትስሟቸው። አዎ እኔ ብሎ መልስ መስጠት ያስፈልጋል።
የዛኔ እንደው ምን ይሰማዎት ነበረ? ነገሮች እየተሳኩ ሲሄዱ
በጣም ደስ ነው ያለኝ። 12ኛ ወይም 10ኛ ክፍል ደርሼ መምህራን ማሰልጠኛ ገብቼ ጨርሼ ስራ ይዛለሁ በሚል አላማ ነው ትምህርቴን ስከታተል የነበረው። እዛ ደረጃ በመድረሴ ግን አሁንማ ወደኋላ መመለስ የለም። ለካ እችላለሁ፣ ለካ አውቃለሁ። የገበሬ ልጅ መሆን ከምንም የሚከለክል ነገር የለም፣ መጨከን ነው። እንዳልኩት አንቺ ሲሉ አዎ እኔ።
ትምህርት መሰረታዊ የሰው ልጅ መብት ቢሆንም ዓለም ላይ ላሉ በሚሊዮኖች ለሚቆጠሩ ህጻናት ግን ይህ መብት ከምንም አይቆጠርም። ቤተሰብም ልጆቹን ሲያስተምር እንደ ምርጫና በበጎ ፈቃድ እንጂ ግዴታ መሆኑን በጭራሽ አይረዳውም። እንደ አውሮፓውያን አቆጣጠር በ2022 የወጣው የዩኔስኮ መረጃ በዓለም ላይ 132 ሚሊዮን የሚሆኑ ሴት ልጆች የትምህርት እድል አላገኙም ይለናል። ይህ እንግዲህ ከኮቪድ ወረርሽኝ ከመከሰቱ በፊት ነው። ከኮቪድ ወረርሽኝ በኋላ ደግሞ በርካታ ልጃገረዶች ወደ ትምህርት ገበታቸው ሳይመለሱ እንደቀሩ ጥናቶች ያሳያሉ። ሀገራችን ላይ ደግሞ በተፈጠረው የእርስ በርስ ግጭት ምክንያት ብዙ ሴት ልጆች ከትምህርት ገበታቸው ተፈናቅለዋል። ይህንን ለመታደግ እንግዲህ ሁላችንም እኔ፣ አንተ፣ አንቺ ሳንባባል በጋራ መስራት ይገባናል። አድማጮች፣ ለሴቶች ልጆቻችን የምናደርገው ድጋፍና እኩል እድል ሴት ልጆቻችን ያላቸውን ችሎታ እንዲጠቀሙበት በሩን ይከፍትላቸዋል። ቀደም ብለን የሰማነው የወይዘሮ ዘውዴ አበጋዝ ታሪክም የሚያስረዳን ይህንኑ ነው። አትችልም፣ ሴትን ወደ ውጭ መላክ ትርፉ ኪሳራ ነው፣ ወጉም ባህሉም አይፈቅድም የሚለውን የባህል ተጽዕኖ ወደ ጎን በመተው ጨከን ብሎ ሴት ልጁን የሚያስተምር ቤተሰብ ኋላ ላይ የድካሙ ፍሬ እንደሚያጣጥም የወይዘሮ ዘውዴ አበጋዝ ታሪክ ማሳያ ነው። የነገና
ሽውን ማየት ናፈኩ የፍቅር ምርጫዬ
ከሙዚቃው በኋላ ተመልሰን ተገናኝተናል። የሷ ድምጽ የሬዲዮ ፕሮግራም በኢትዮጵያ የሲቪል ማህበራት ድርጅቶች ህብረት ለምርጫ እየተዘጋጀ በየሳምንቱ ማክሰኞ ከምሽቱ 3 ሰዓት ከ10 እስከ ምሽቱ 3 ሰዓት ከ40 ወደ እናንተ የሚደርስ የ30 ደቂቃ የሬዲዮ ፕሮግራም ነው። ፕሮግራሙ ከኔዘርላንድስ ኢንስቲትዩት ፎር መልቲ ፓርቲ ዲሞክራሲ ጋር በመተባበር ከአውሮፓ ህብረት በተገኘ የገንዘብ ድጋፍ ይቀርብላቸዋል። ይህ ፕሮግራም የሴቶችና የልጃገረዶችን የፖለቲካ ተሳትፎ እንዲሁም ውሳኔ ሰጭነትን ለማጠናከር ይሰራል። ቀደም ብለን በሴቶች የትምህርት ተሳትፎ ዙሪያ እየመከረ እንደነበር ላስታውሳችሁ። በነገራችን ላይ አሁን ላይ ለሴቶች የሚሰጠው ትኩረት ሳይኖር ሴቶችም ስለ መብቶቻቸው ብዙም በማይጠይቁበት ጊዜ ሴቶች አሁን ላሉበት ደረጃ እንዲደርሱና የእኩልነት ጥያቄያቸው ትኩረት እንዲያገኝና የጾታ እኩልነትን ለማጣጣም በርካታ ሴቶች ወንዶችም ጭምር የማይረሳ ተጋድሎን ፈጽመዋል። አሁንም ለወደፊቱ ትውልድ የተሻለ ነገርን በማሰብ በርካቶች ስለ ሴቶች መብቶች ይሞግታሉ፣ ይጠይቃሉ። ዛሬ ላለነው ትውልድም መልካም ሁኔታን የፈጠሩ የማንረሳቸው በርካታ ጀግኖች አሉን። በሰሩት ስራ ከምንዘክራቸው፣ ሁሌም ከምናወድሳቸው በርካታ ጀግኖቻችን መካከል ለዛሬ ያዘጋጀነውን እነሆ።
እቴጌ ምነን አስፋው በ1883 ከአባታቸው አቶ አስፋውና ከእናታቸው ወይዘሮ ሰን ሚካኤል በወሎ ክፍለ ሀገር አምባሰል በምትባል አውራጃ ተወለዱ። ከመኳንንት ቤተሰብ የተወለዱት እቴጌ ምነን የእናታቸው አባት የሆኑት ንጉሥ ሚካኤልም የወሎ ንጉሥ ነበሩ። ምነን የሚባለው ስም በወቅቱ የሚሰጠው እጅግ ለተከበሩና በውበታቸው ለሚመሰከርላቸው ሴቶች እንደነበር ይነገራል። የቀዳማዊ ኃይለ ሥላሴ ባለቤት የሆኑት እቴጌ ምነን ንጉሠ ነገሥቱን በሀገር ውስጥና በውጭ ጉዳዮች በታማኝነት ከማማከር ባለፈ በሴቶችና በሕፃናት ጉዳዮች ላይ ያተኮሩ ሥራዎችን በመሥራት ሂደት የነቃ ተሳትፎ እንደነበራቸው ይወሳል። ከዚህ ጎን ለጎንም ሌሎች ሰዎች ያከናወኗቸው የነበሩ ሥራዎችንም በተለያዩ መንገዶች ይደግፉ እንደነበር መረጃዎች ያመላክታሉ። እቴጌ ምነን የኢትዮጵያ ቀይ መስቀልና የኢትዮጵያ ሴቶች በጎ አድራጎት ድርጅት የበላይ ጠባቂም በመሆን አገልግለዋል። ከዚህም በተጨማሪ በሀገራችን የመጀመሪያ የሆነውን እቴጌ ምነን የተሰኘውን የአዳሪና የቀን ትምህርት የሚሰጥበትን የልጃገረዶች ትምህርት ቤት መመስረት ችለዋል። እቴጌ ምነን ለብዙ ድሆች፣ አቅመ ደካሞችና ለአካል ጉዳተኞች ድጋፍ የሚያደርጉ ነበር። እቴጌ ምነን በበጎ ስራቸውም እንዲሁም የቀዳማዊ ኃይለ ሥላሴ ባለቤት ሆነው ለእርሳቸው ሲያደርጉላቸው ለነበረው እንክብካቤና ድጋፍ ከፍተኛ ሙገሳና ክብር ይሰጣቸውም ነበር።
እናንተም በየአካባቢያችሁ በየቤታችሁ ብዙ ጀግኖች አሉ። በማህበረሰብ ውስጥ ለውጥ ለማምጣት የሚጠሩ ራሳቸውን መስዋዕት አድርገው ለሌሎች ተስፋ ለመሆን የሚፍጨረጨሩ ባላችሁበት አካባቢ የሚሆን በሀገር ውስጥም ሆነ በዓለም ዙሪያ እናንተ አድማጮቻችን የገሌ ታሪክ ቢቀርብ ብላችሁ የምትጠቁሙት ካለ ደውላችሁ ወይም በአጭር የጽሑፍ መልእክት አሳውቁን። እኛም ለእናንተ እንዲመጥን አድርገን እናሰማቸዋለን። አስተያየት የምትሰጡበት የስልክ ቁጥራችን 0977 110077 ነው። ደውሉ፣ አጭር የጽሑፍ መልእክታችሁንም ላኩልን። ዛሬ የሴት ልጆች ትምህርትን በተመለከተ እንግዳ ጋብዘን የተለያዩ ተሞክሮዎችን አንስተንም ተመካከርን። እንግዲህ የዛሬው መሰናዷችን እየተገባደደ ነው። ስለዚህ መሰናበታችን ግድ ነው። ሳምንት ግን ዛሬ በተገናኘንበት ሰዓት ለመገናኘት ቀጠሮ እንያዝ። ሳምንት ማለትም ማክሰኞ ምሽት ከ3:10 ጀምሮ እስከ 3:40 ድረስ የእሷ ድምፅ የሬዲዮ ፕሮግራም ከቤታችሁ ይደርሳል። ሳምንት ጠብቁን። ሳምንት ስንገናኝ
እኔ ማበረታቻው ምስኪን ወይ ስለሆኑ የመማር አቅማቸውም ከወንዶች ደካማ ስለሆነ ይሰጣቸው አለልም መጀመሪያም ቢሆን።
እስከ ሳምንት እናንተ ለኛ መደወላችሁን የጽሁፍ መልእክት መላካችሁን እንዳትረሱ። የተንቀሳቃሽ ስልክ ቁጥራችን 0977110077 ነው። ደውሉ፣ ጻፉ።
የሷ ድምጽ የሷ ድምጽ ሬዲዮ ፕሮግራም በኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ እየተዘጋጀ በዚህ ሳምንቱ ማክሲሙ ከምሽቱ 3 ሰዓት ከ10 እስከ 3 ሰዓት ከ40 ወደ እናንተ የሚደርስ የ30 ደቂቃ የሬዲዮ ፕሮግራም ነው። ፕሮግራሙ ከኔዘርላንድ ኢንስቲትዩት ፎር መልቲ ፓርቲ ዲሞክራሲ ጋር በመተባበር ከአውሮፓ ህብረት በተገኘ የገንዘብ ድጋፍ እየተዘጋጀ ወደ እናንተ ይቀርባል። ይህ ፕሮግራም የሴቶችና የልጅ አገረዶችን የፖለቲካ ተሳትፎ እንዲሁም ውሳኔ ሰጭነትን ለማጠናከር ይሰራል። የሷ ድምጽ